ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጳጉሜ 2 ቀን 2013 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ጳጉሜ 2 ቀን 644 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? የሀገራችን ቀውስ ከቀን ወደ ቀን እየተባባሰና እየከፋ በመሄድ ላይ ነው። በመላ ኢትዮጵያ ቀውስ አለ። የወያኔ ኦፍዴድ ባዴን ደህዴን ጭምብል ኢህአዴግ እስካልቶ ግደ ሰቆቃውም አያበቃም። ለዚህም በህብረት በኢትዮጵያዊነት ከመታገል ሌላ አማራጭ የለም። ጥፋትን አምኖ እርምትን አቅፎ ለነገው ትግል መዘጋጀት በሚል ርዕስ ከዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። በማስከተልም ህዝባዊ ትግልና የሽግግር ጥያቄ በሚል ርዕስ የቀረበውን የመጋቢት ሚያዝያ 2010 የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያን እትም አሰምተን ከትላንት ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የምርጫ ድራማውን ተከትሎ በሁሉም የሀገሪቱ ክፍሎች በተለይ በወለጋና በቤንሻንጉል አማራዎች ተወልደው ባደጉበት ቀዬ በየቀኑ ይፈናቀላሉ፣ ይሰደዳሉ፣ ይገደላሉ፣ ይረሸናሉ፣ እንዲሁም የሃይማኖት ተቋማት ይቃጠሉባቸዋል። ለዚህ ተጠያቂው አሁን ሀገሪቱን እየገዛ ያለው የኦህዴድና ኦነግ ዘርን ያገዛዝ ነው። በየቦታው አማራውን እያፈናቀሉ ያሉት ራሱ መንግስት የኔ ናቸው ብሎ የሾማቸው ቸሌዎቹ ናቸው። በወያኔ በዘር ላይ የተመሰረተ ክፍል መሰረት ኦሮሚያ ተብሎ በሚጠራው ክፍል አማርኛ የሚናገረው በሙሉ አማራ ነው እየተባለ ቋንቋውን በመናገሩ ብቻ በማንነቱና በሃይማኖቱ የሚሞተው ህዝብ ቁጥር እጅግ የበዛ እንደሆነ በአካባቢው ያሉ ነጻ ጋዜጠኞች አጋልጠዋል። አገዛዙ ብዙ የተደበቁ አጀንዳዎች እንዳሉትም በቤንሻንጉል አካባቢም በየቀኑ የሚፈናቀለውና የሚሞተውን ዜጋ ለመታደግ ምንም እርምጃ ለመውሰዱ ምስክር ነው ተብሏል። የአገዛዙ ካድሬዎች አብዛኞቹ የኦህዴድና ኦነግ አባላት ካልሆኑ በስተቀር ጋዜጠኞች በግልጽ ገብተው እንዲዘግቡ አይፈቀድም። ከስራቸው የሚባረሩ ጋዜጠኞችም በጣም ብዙ ናቸው። በድብቅ ታስረው የት እንደደረሱ የማይታወቁም አሉ። የወያኔ አሸባሪ ቡድን በወሎና በጎንደር ያካሄደው ዘረፋና ወድመት በቅድና በተጠና መንገድ መሆኑን አንድ በጎንደር ዩኒቨርሲቲ የተደረገ ጥናት አረጋግጧል። አሸባሪ ኃይል በየቤቱ በሚሄድ የነዋሪዎቹን በር አስከፍቶና ሰብሮ በመግባት በርበራ በማካሄድ የጦር መሳሪያዎችን፣ ዋጋ የሚያወጡ ውድ ንብረቶችን በማውረስና ለዘርፊያ የማይመቹ ቁሳቁሶችን ከጥቅም ውጭ አድርጎ ማውደሙን ጥናቱ ጠቁሟል። የወያኔ ታጣቂዎች የጤና ተቋማት ንብረት የሆኑ ከውጭ አገር በውድ የተገዙና በእርዳታ የተገኙ የሕክምና መሳሪያዎችን፣ መድኃኒቶችንና ሌሎች ቁሳቁሶችን የዘረፉና በመኪና ላይ ሊጭኑ የማይችሉትን ደግሞ ያወደሙ መሆኑም ታውቋል። አንዳንድ ውድ የሆኑ የሕክምና መሳሪያዎችን ወያኔ በሙያው የሰለጠኑ ባለሙያዎች አሰማርቶም በታት ነው የዘረፉ መሆናቸውን የዓይን እማኞች ተናግረዋል። በደቡብ አካባቢ በአማሮ ወረዳ አሸባሪ ታጣቂዎች በሰነዘሩ ጥቃት ሁለት አርሶ አደሮች መገደላቸውን የዓይን እማኞች መስክረዋል። አርሶ አደሮቹ የተገደሉት በወረዳው ጂሎ በተባለ ቀበሌ ውስጥ ሲሆን በወቅቱ የእርሻ ስራቸውን ሲያከናውኑ እንደነበር ተገልጿል። የአማሮ ኮሬና የጉጂ ኦሮሞ የሀገር ሽማግሌዎችና የሃይማኖት አባቶች ባለፈው ሳምንት መጀመሪያ ሐውሳ ከተማ ላይ በተደረገው ስብሰባ ላይ ተገናኝተው ከዚህ በፊት የነበረውን ውጥረትና ጥላቻ እንዲሁም ፍርሃትና ስጋት በማስወገድ በጋራ ለመስራት በሚያስችላቸው ጉዳዮች ላይ ተስማምተው ስለነበር በአሁኑ ወቅት ይህ ግድያ የተካሄደው ስምምነቱን በማይፈልጉ አሸባሪ ታጣቂዎች ነው ተብሏል። የጉምዝ ነጻ አውጪ ኃይል የተባለው ቡድን በአካባቢው ነዋሪዎች ላይ እያካሄደ ያለው ጥቃት ከጊዜ ወደ ጊዜ እየጨመረ መሄዱ እየተነገረ ሲሆን ካለፉት ሁለት ሳምንታት መጀመሪያ ጀምሮ በካማሺ ዞን ደደሳ በሚባል ስፍራ ከ50 በላይ ሰዎች መግደሉን የዜና ምንጮች ዘግበዋል። ከሟቾቹ አብዛኛዎቹ ሴቶች መሆናቸውም ታውቋል። በኦነግና በወያኔ እርዳታ የሚንቀሳቀሰውና በተለይ በአማራው ላይ ያነጣጠረ ጥቃት የሚፈጽመው የጉምዝ አሸባሪ ቡድን ከአገዛዙም ሆነ ከአካባቢው ባለስልጣኖች እስካሁን የተወሰደበት እርምጃ ለመኖሩ የአገዛዙን ጸረ አማራ አቋም እርቃኑን አስቀርቶታል። አድማጮቻችን፣ ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔስ ለአገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነት። Yeah.
ጥቃትን አምኖ እርምትን አቅፎ ለንግድ ትግል መዘጋጀት። ጥፋትን ማመንና ንስሐን መግባት ወይም ህዝብን ይቅርታ ጠይቆ ወደ ቀና መንገድ ተመልሶ ህዝብን በትግል ለመካስ መነሳት ያስመሰግናል። ሲባል እንደቆየው ስህተት ከሰው አይጠፋም። ዋናው ስህተት ግን በስህተቱ ደርቆ መግፋቱ ላይ ነው። ሹሞቹን በሰበብ አስባቡ የደገፉ አሁንም መለስ ብለው ለሹሞቹ ባለጌ አስተዳደር ማጠየቂያ የሚፈልጉ ሁሉ በህዝብ ላይ እየተፈጸመ ላለው ግፍ ተባባሪና ተጠያቂ ናቸው። ጊዜ ያለፈበትን አጼው ምን አጠፉ ሚኒስትሮች እንጂ ማደናገሪያ ከወደቀበት አንስተው በተለይም የሹሞቹ ጡት አባት ባዕዳን ዘረኛው ሹም ለውጥ ሊያመጣ ተነስቶ ጽንፈኞች አስቸገሩት እያሉም ነው። ጽንፈኛው ጽንፈኞቹ ራሳቸው ሹሞቹ መሆናቸውን ይክዳሉ፣ ይሸፋፍናሉ። ጽንፈኞቹን ማን ጋዞ አምጥቶ አሰማራቸው ስንል መሱ ሹሞቹ ራሳቸው የሚል ነው። ክርስቲያንና አማራን በሚንጫ ባይሆን የጥላቻ ቋት ጋዞ ጭፍርባቸው ያሉት ሹሞቹ ናቸው፣ የረጅም ጊዜ አባላቸው ነውና። 19 ባንክ ሲዘረፍ መተንፈስ የተሳናቸው ሹሞች በአዲስ አበባ ወጣቶች የአዲስ አበባ ማንነት ይከበር ባሉና በአማራው ላይ ግፍ ለመፈጸም እና ለማጓራት ደቂቃም አልፈጀባቸውም። 2 ዓመት ባልሞላ ጊዜ አውሬነታቸውን አጋልጠዋል። በልዩ ልዩ ቦታዎች ሲዳሞም ጭምር ለጋዩት ቤተ ክርስቲያኖችና ለተገደሉት ንጹሐን ተጠያቂም ናቸው። ይህ እንዳለ ሆኖ ግን ሹሞቹን አወድሶና አጨብጭቦ የተቀበላቸውና የረዳቸው ሁሉ ዛሬ በህዝብ ላይ ለደረሰው ጥቃት ተጠያቂና ኃላፊም ነው። ጥፋትን ማመን፣ መቀልበስ፣ ለማረም ለማመን መወሰን መነሳት እንጂ ዳግም ቀሎ ሹሞቹን መለማመጥ ወይም ሹሞቹን ከነጲላጦስ ከደሙ ነፃ ለማድረግ መጣር እንደገና ህዝብን መካድ ነው። በዚህ ጥፋት በቅድሚያ የሚከሰሱት ምሁር በሉን ሊቅ በሉን ባዮቹ ሲሆኑ ከእነዚህም ጥፋታቸውን አምነው ህዝብን ይቅርታ የጠየቁ ጥቂቶች ብቻ ናቸው። ትላንት ለህዝብና በተለይም ለአማራው ቆመና ሲሉ የተደመጡት፣ የፈረደበት ኢህአፓን በተልካሻ ክስ ሲዘልፉ የከረሙት፣ ዛሬ ከሹሞቹ ጫማ ስር ወድቀው በህዝብ ላይ የፈጸሙትን ከባድ ጥፋት አምነው አቋም በማስተካከል ፋንታ ዛሬም ቢሆን ሹሞቹ ለኢትዮጵያ የቆሙ ናቸው፣ ሹሞቹን ጽንፈኞች አዋከቧቸው፣ የኢትዮጵያ ህዝብ አስቸጋሪ ነው፣ የ27 ዓመትን ስህተት በጥቂት ጊዜ ማረም አይቻልም፣ ወዘተ ወዘተ በሚል ሲከላከሉላቸው ደፋ ቀና ሲሉ ራሳቸውን ሲያዋርዱ መታዘብ ተገደናል። ደግመን ደጋግመን እንዳልነው የሹሞቹ አመጣጥ ለለውጥ ሳይሆን ወደ መሠረታዊ ለውጥ ያቀናውን የህዝብ አመፅ ለማጨናገፍ ነው። ሹሞቹ ለለውጥ የቆሙ ናቸው በሚል ጥፋቱን ግድያውን በጽንፈኞቹ ላይ ሊጭኑ ለሚሹ ዋሾችና ለሹሞቹም ወንጀል ወደዱም ጠምዱም ተጠያቂና ተባባሪ ናቸው። ገና ለስልጣን ሲበቃና የህዝብን ትግል ሊያደናቀፍ ሲነሳ መቃወም ሲገባ በጭብጨባ ተቀብለው የደገፉና የረዱ በህዝባችን ላይ ከዚያን ጊዜ ጀምሮ ለደረሰው ሁሉ ኃላፊነት አለባቸው። ተደናግረው ነው ልንል የምንችለው ጥፋታቸውን አምነው ከዚህ ይቅርታ ጠይቀው ለሹሞቹ አገዛዝ ውድመት በቀጥታ ቆመው ከታዩም ብቻ ነው። ዛሬም የሹሞቹን ጸረ አማራነት ጸረ ኢትዮጵያነት አንቀበል ብለው በሹሞቹ ዙሪያ የሚመሰመሱት ያው በጥፋታቸው የቀጠሩ ናቸውና ለህዝባችን ምጸትና ሰቆቃ ተጠያቂ እናደርጋቸዋለን። አታለለን ተጫወቱብን ባዮችም ወዲህ ወዲያውን ትተው ራሳቸው ራሳቸውን እንዳታለሉና ቀና ምክርና ማሳሰቢያ አልቀበል ማለታቸውን በድፍረት ማመን ይኖርባቸዋል። የዚህ ሁሉ ህዝብ ደም ከፈሰሰ በኋላ ሹሞቹ በህዝብ ላይ ዘረኛ ግፋቸውን እየፈጸሙ እያሉ አሁንም ሹሞቹ ኢትዮጵያን ይወዳሉ ሊሉን የሚቃጡት ባንዳ ጸረ ህዝብ ቢባሉ ተገቢ ይሆናል። ዛሬ በመላ ኢትዮጵያ ስርዓተ አልበኝነት ለመስፈኑ ዋናው ተጠያቂ ዘረኛው አገዛዝ ነው። በየአቅጣጫው ለሚታየው ብጥብጥና ብሔር ተኮር ግድያና ዝርፊያ ዋናው ጥፋተኛ አገዛዙ ነው። እዚህ ሁሉ ቀውስና ችግር ምንጭ የሆነውን የውያኔ ሕገ መንግሥትና አዋጆች በመሰረዝና ሕዝብ በፈቀደው በተስማማበት የሽግግር ሂደት ተክቶ ሕዝባዊ ሕጎችን ከማውጣት ፋንታ በደማችን ያመጣነው ሕገ መንግሥትና አዋጅ ሁሉ አይነካም በሚል በመድረካቸው ቀውሱ ተስፋፍቷል፣ ቀጥሏልም እየተባባሰም ይሄዳል። ሰባት አመታት የወያኔ ተለጣፊ ጠባቦችና የአፋኙ አገዛዝ አጋር ሆነው የቆዩ ጸረ ሕዝቦች በተአምርና ከመቀስበት ሕዝባዊ ይሆናሉ ብለን መቀበልና ማመን ቢያቅተን የማይፈረድብን ከመሆኑ ሌላ ያው ቢከፍቱት ተልባ ሆነው ወያኔ ኢህአዴግን ቀጣይ አስቀጣይ ሆነው የወያኔን ዘረኝነት በራሳቸው ዘረኝነት ተክተው ጸረ አማራ ከይቲ እቅዳቸውን አስቀድመው እነሆ የኢትዮጵያን ሕልውና ለአስከፊ አደጋ አጋልጠዋል። ከ18 ወራት ወንጀላቸው በኋላ ዛሬም ሹሞቹ ለኢትዮጵያ እና ለለውጥ ቆመዋል ብለው ሊሞግቱን የሚፈልጉ ካሉ የምሁር ማይሞችና አገራፊ የምንላቸው ብቻ ናቸው። ሹሞቹ ጽንፈኞቻቸውን በየአቅጣጫው አሰማርተው የየቦታው ቄሮን በገንዘብ ሳይቀር ረድተው በመቋቋም የወያኔን የእርስ በርስ ፍጅት እቅድ በስራ ላይ ከመዋል በመዋል ላይ መሆናቸውን በግልጽ እያየን ነው። ለ27 የሙከራ ዓመታት ኢትዮጵያን ለክፍፍልና ስቃይ የዳረጋት ወያኔ ኢህአዴግ መወገዱ ወሳኝ ነው ያልነው አለ ምክንያት አልነበረም። ቀውስና ክፍፍል በመስፈኑም ይህን ሁኔታ በሰላምና በሁሉም ቀና ተሳትፎ ለማስወገድ ሁሉን አቀፍ የሽግግር ሂደትን አስቀድመን አቅርበናል። ጠባቡንም ሌላውንም ልታሳትፉ ነው ለሚሉን የሂደቱ ማጠየቂያና ለምኑ አልገባችሁም ያልናቸው ነገሮችን በኃይል መለወጥ ቢቻልም ይህ በራሱ ችግሮችን የሚያስወግድ ሳይሆን የሚቀሰቅስ በመሆኑ የወያኔ ኢህአዴግ ሕጎችን ሰርዘን ፓርላማ የሚለውንም አፍርሰን ወዘተ የሀገራችን ጉዳይ ይመለከተናል የሚሉትን በውይይት አግባብተን በብዙሃን ድምፅም መርሆ የበላይነት መሰረት ወደ ሽግግር መንግስት በቀና እንጓዛለን በሚል ነው። ሂደቱም ስንጠራ ጸረ ወያኔው ትግ ጸረ ኢህአዴግ ትግሉ ይፋፋም ብለን ስንጠራ መቆየታችንም የሚታወቅ ነው። ሕዝባዊ አመፃችን በአደናቃፊ የባዕድ ቅጥረኞች እንዲቀማ ማድረጋችን ጥፋታችን ለመሆኑ ምንም ክርክርን ጋባዥ አይደለም። አገራፊ የሚሆነው አሁንም ለዘረኞቹ ተገዥ ሆኖ መገኘታችን ነው። ዛሬ የወያኔ ሕገ መንግስት ሕጋዊት ይሻል ብሎ በቅድሚያ የማይጠይቅ የኢትዮጵያን ሕዝብ ደህንነት መብት የሚፈልግ አይደለም አይደለችም። ሕዝብ እንደ ሕዝብ ጨዋ ነው። አማራ ተባለ ኦሮሞ፣ ትግሬ ተባለ ሲዳማ፣ ጥቂት ጽንፈኞች በሚፈጽሙት ወንጀል ሕዝብ በጅምላ ሊፈረድና ሊጠየቅም አይችልም አይገባምም። ሹሞቹና ጽንፈኞቹን ኢትዮጵያዊነቱን ከሚያከብረውና ከሚወደው ከሰፊው የኦሮሞ ሕዝብ ነጥለን ማየት አለብን። እሸቱ አራርሶን ያስገደሉት የወልደ አማኑኤል ዱባ ለጭፍሮች ለዚህ አባብሬ አድረው ነጻ ሲዳማ ሲሉም የተቃወሙ ናቸው። ይህ አቋም የሲዳማ ሕዝብ ፍላጎትም አቋምም ስላልነበረ ነው። ሹሞቹና ኦህዴድ ዛሬ የሚፈጽሙት ወንጀል የራሳቸው ዘረኝነትና ጥበት ውጤት እንጂ ሕዝብን የሚወክል አይደለም። በሸዋ ኦሮሞዎች ላይ የሚፈጸመውን ግፍ አላየንም ልንልም አንችልም። ሹሞቹ ታማኝ ዘረኞችን በስፋት ሹመዋል። ሌላው የሹመት መሠረታቸው ሃይማኖት ነው። የሹሙን ሃይማኖት የሚከተሉትን በየአቅጣጫው መሾሙ እነዚህ ከፋፋዮች ሃይማኖትን ከፖለቲካ ደባልቀው ቤተ ክርስቲያን እያቃጠሉ ምዕመናንን እያረዱ ቀሳውስትን እየገደሉ ሊቆም የማይችልን ብጥብጥ እያስተናገዱ መሆናቸውን እናያለን። በሰበብ አስባቡ በዘረኝነት ሆነ በሌላ ከሹሞቹ አገዛዝ ቆመው የሚገኙ ጸረ ሕዝብ፣ ጸረ ኢትዮጵያ አቋም እንደያዙ ማወቅ ይኖርባቸዋል ስንል የቆየ ነው። ለዚህ ነው ሹሞቹ ኢትዮጵያን ለጥፋት ለመዳረግ አያሌ እኩይ እርምጃዎችን ፈቅደውልናል። በሳምንት ሳምንት ቀውስ ይቀፈቅፋሉ። የሕዝብ ኑሮ ያው ደይን እንደገባ ቢሆንም የእነሱ ትኩረት ዘረኛ የበላይነታቸውን አስፍነው ሕዝብን ከፋፍለው በግፍ አገዛዝ መቀጠል ነው። የወያኔን መዋቅር ሕግና ዘረኝነት ተንከባክበው ለመጠበቅ የተነሱት ለኢትዮጵያ ክፉን ስላቀዱና አገራችንን ሊያጠፉ ወስነውና ተሰባስበው በመነሳታቸው ነው። አመት በላይ ያሳዩን ጥፋትና ፍጅት ለዚህም ምስክር ነው። ሳይደግስ አይጣላም እንዲሉ ይክደት ማገብ ሆኖ ቢከሰትም በሌላ በኩል ደግሞ ከህዝብ ትግል አንጻር ጠቀሜታም ያለው ሆነ የአልነንታነን ሲሉ የነበሩት ሐሳዌ መሲሆች የህዝብ ወዳጆችና አገር ወዳድ አለመሆናቸውን አጋልጠዋል። የዘረኞቹ አደናጋሪዎች የፍርፋሪ ስልጣን ወዳሞች መሆናቸው ሊታወቅ ችሏል። የወያኔ ህገ መንግስት ሆነ የምርጫ ህግ ሳይቀየር እንዳለ ሆኖ ባለበት ለምርጫ ዝግጁ ነን ብለው ውዳቂነታቸውን ለባለነፍጦቹ ለዘረኞቹ መስገዳቸውን አሳይተውናል። የወያኔ ህጎች ሳይለወጡ ሳይሻሩ በምንም ሁኔታ ነፃና ፍትሃዊ ምርጫ የሚካሄድ አለመሆኑን ዘንግተው ሳይሆን የስልጣን ፍላጎታቸውና ጥማቸው አይነ ህሊናቸውን ጋርዶ ለክህደት ስለዳረጋቸው ነው። ከነዚህ መለያየታችን ማንነታቸውን አውቀን አንጃ ግራንጃውን ወደ ትቢያ ልንጥል ልንወስን መቻላችን ያገኘ ነው ጥቅም ነው። ጎራችን እየጸዳ ነው ማለት ነው። ለአማራውም ህዝብ ቆመናል ካሉ በኋላ በወያኔ ህግ ስር ምርጫ ፍትሃዊ ይሆናል ብለው የደገፉ ታጋዮችና አርበኞችን ያጋለጡ ከሽሞቹ ጫማ ስር የወደቁ እንዲሁ የሚወገዙ ወገድ ከጎራችን የሚባሉ ናቸው። ጸረ ወያኔ ጸረ ኢህአዴግ ሁለገብ ትግላችን ይፋፋም።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ
ملكش تقرب بني هنا بني كرزازا من بيتش بفرس نروش بدربة اقرش بسنكل بتهوني سنبا داق من ياندك متي تايجن يالني للبي دستا حسيت لزمني اندي هيدا اللموي نروو عالملاي سيوار قوسي النسو مكراسي تايي مكراني تالا سنور يتقفى من نشاو قولناو يمي تايي بيفا تقريات اللك او يتقراو قلاش يبرتات علاما انو عورش يعني قولش نتعنات الجد يركك يالقباو اقازو يقباو اللك سنتونا جارت قرر فتنو ترمسفو بان جملك عقيد او وباتشن لبسو هزنتني عناتي وباتش يتقراو يتمنيش خلو عن قفن ستقلش قلق ابامولو اني ماركيني بايو ملكشن اني من دن نزيا لستش عن قفن هزنتني عناتي قلني يهوتو اكتلش عالو بك انا بلليتو كتو عالش عمني تنترون رو اسكدرس درس تلاقو قدرو የህይወቴን ማብቂያ እመኛለሁኔ ሀዘንተኛ እናቴ ከአንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለእኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ موت لرتاو اكال اندي متجنك كنتو مدالنو براس مسالك هزن تنيان ناتي انتنشن براسي انتنش هوتي يامرويم مبيت يهلينا خبتي قراتو ادقنو هلقو مسافرت وسن ديكا يلو اسكم سعات يافك اروش جوت وين ناتو يموك فكرش كالباتو ادق يتقلك አንቺ እንደተገዙ በፍጹም ልቦና ሄዱ ገፈደፉ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እምባሽ የሀዘን በፊትሽ ሲለካ ሆኖ ሰመመነ ስካዜሽ ወጠፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልም اسمش عاي الصبر وزش عاي مدد يملس علنا انتي هون بكت سندي بمريت وسط تزرطا بسبسا بزوز هفر علت متغات الست النسا يموتو لجوت تشي تنساين جنو هذا نشن باسيت ليلة ودو السبو كاتشي تفعل بهاي التدمسسو يواتشي يتقران ينبر دفرسو يالفو عالفامت هنت أبكي لما تهجو من قدسن كنشن سنتنكي يلدو اتشاد انت يموتو تهلا يمي لما لمنا وعند النت بمنا سقات تو أببا عمرات تو فري عبو ياسرال تنجا كزاري من يولاد مهان عون بتوني ادو مدرعاتو يمي بال وندلج اندتو الجماني ياوس بيون لزيان لجوتش مات موتو هزن ايقباش خاريك بيت لسارو من قد هيدو لش فلانسيه جمت او كارت جم قرانا كالجوتش عندو كمك عبرو قنوت ايه كتسيك عنا ين ملاك تلاكن اندنا جرلانشي ناس هستني ينيا انت تبارتشي اتزان الناسي تبال برتا برتا عين ساتساف عن دفاع على اللات مكتا نرو فرق عنو على اللات مسك يلين تم يفزم ما درسو كالك نقديه الناتي አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይፍጠር ሌላ መና ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ለከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
ኢትዮጵያዊነት ያሸንፋል፣ ዘረኝነት በጋራ ትግላችን ይከስማል። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባሶስት ቁጥር አራት መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ። ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል፣ አከርካሪውን መተው አዳክመውታል፣
በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመፁ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመፅ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመፁን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሙት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ሊበዛ ተተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ
ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዲሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በሸዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ ግርፍ ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስተላል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገድዶ መምጣቱ ግን አይቀርም። ተገድዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከርተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም አመታት ባምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከወዲያኛው ንጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንታለሙ በማንኛውም ጊዜ ከመነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ አላማ ያገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለአመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን ነፃነት ሊጠበቅ የሚችልበትን ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምጹ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ የህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የሐላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር፣ ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ትርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነፃና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነፃ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነፃና ርቱዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እንዳስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢው ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ።
Amen.
ነበር።